Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት መርሃ ግብሩን ጀምሯል። ለዛሬ በሳምንት ውስጥ ከተደመጡ ዝግጅቶቻችን መካከል ተደግመው ቢሰሙ ያስተምራሉ፣ ያዝናናሉ ያልናቸውን መራርጠን ይዘንላችኋል። ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብሬያችሁ አመሻለሁ። አብራችሁን ሁኑ። ቀን ቡድን በአምስት ግለሰቦች ትብብር የተቋቋመ በኢትዮጵያ የተለያዩ ስፍራዎች የሚኖሩ ወጣቶች ዝንባሌዎቻቸውን ተከትለው ለስኬት የሚበቁባቸውን አነቃቂ ስልጠናዎች የሚሰጥ ተቋም ነው። ከተለያዩ ሙያዎች በተውጣጡ አሰልጣኞች አማካኝነት ካለክፍያ መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በመተባበር ወጣቶችን እያገዘ የሚገኘው ይህ ቡድን በቅርቡ ደግሞ በአዲስ አበባ ተገኝቶ ለወጣቶች የግል ስብዕና ግንባታ ስልጠና እየሰጠ ይገኛል። ሀብታሙ ስዩም የቀን ቡድን አባል ከሆነው ነጻነት ዘነበ ጋር ቆይታ አድርጎ ነበር።
ጤና ስጥልኝ፣ ነጻነት ዘነበ እባላለሁ። በሙያዬ ሂፕኖቴራፒስት ነኝ። በአሁኑ ሰዓት የቅን ቡድን አንድ አባል ነኝ። ቡድናችን የተቋቋመው በ1996 ዓ.ም እንደ ኢትዮጵያ አቆጣጠር ነው። ቡድኑን ለመመስረት በዋነኛነት ያነሳሳን ነገር አምስት ጓደኛሞች ሆነ ለኢትዮጵያ ምን እናበርክት፣ ምን እንስራ እያለን መጽሐፎችን እያነበብን እና እየተወያየን አዳር ፕሮግራም ሮብሮብ በማድረግ የሀገር ፍቅር ስሜት ነው የጀመረው።
ቡድናችሁ አነቃቂ የሆኑ ትምህርቶችን በመስጠት የግል ስብዕናን ማጎልበት የሚችልባቸውን መላዎች ለወጣቶች ለማቀበል እየጣረ መሆኑን ሰምተናል። የምትሰጧቸውን ስልጠናዎች ውጤታማነትስ እንዴት ነው የምትመዝኑት?
ጥሩ ስልጠናዎቻችን ውጤታቸውን የምንለካው በተጨባጭ ነው። አንደኛው ስልጠና የምንሰጣቸውን ሰዎች በኦንላይን እየከፈሉ የሚወስዱት ዳታቤዝ አለን። ስለዚህ እነሱን ፎሎው እናደርጋለን። ኮች መድበን ኮቾች አሉ የሰለጠኑ፣ እነሱ እየተከታተሉ በተጨባጭ በገንዘብ፣ በቤተሰብ ህይወት፣ በሪሌሽንሽፕ፣ በመንፈሳዊ ህይወታቸው እት በራዕይ በዓላማቸው በእነዚህ ሁሉ ያመጧቸውን ለውጦች መዝግበን እንይዛለን። ኦንላይን ላይም የኢ ሜጋዚን አለን። እዛ ላይም ቴስቲሞኒዎችን ተጨባጭ ለውጥ ያመጡትን ሪከርድ እያደረግን በቪዲዮም በጽሁፍም እናቀርባለን እና የምንለካው በእንደዚህ አይነት የሰዎች ህይወት ላይ ተጨባጭ የመጣውን ውጤት በመጠየቅ ነው ማለት ነው።
የቡድናችሁ መርህ ኢትዮጵያ ቁጥር አንድ ሀገር የሚል ነው። የኢትዮጵያ ቁጥር አንድነት ከምን አንጻር ነው? ለምንስ ይህንን መርህ መጠቀም ፈልጋችሁ?
በጣም ጥሩ። እንግዲህ ኢትዮጵያ ቁጥር አንድ ሀገር የሚል ግቦች መካከል አንዱ የያዝነው ግቦች ከተለያዩ ግቦች መካከል አንዱ ግባችን ነው። አክቹዋሊ የቡድናችን ራዕይ ባለ ራዕይ ቅን፣ ጤናማና ባለጸጋ ትውልድ ማፍራት የሚል ነው። በ2004 እንደ ኢትዮጵያ አቆጣጠር ጀምሮ ደግሞ በ2024 ኢትዮጵያ ቁጥር አንድ ሀገር ናት የሚል ግብ ይዘን እሱን እየሰራንበት ነው። ከግማሽ ሚሊዮን በላይ ሰዎችን በየክፍለ ሀገሩ እየዞርን በኦንላይንም ከኢትዮጵያ ውጭ ያሉ የተሰደዱ ኢትዮጵያውያንም በተለያየ ሀገር ላይ በተለይ በምስራቅ አፍሪካና ሚድል ኢስት ላይ እየዞርን በአካል እየሄድን አሰልጥነናል። ይሄ እንግዲህ መለኪያው ምንድን ነው ለሚለው ብዙ ሰው በፋይናንስ ነው የሚያስበው። እኛ ኢትዮጵያውያን ታላቅነታችን በገንዘብ ብቻ አይደለም። ዋናው መለኪያ ሰላምን፣ ፍቅርን፣ ጤናን፣ ህብረትን፣ ቅንነትን፣ ታዛዥነትን፣ ጀግንነትን እነዚህ ናቸው እውነተኛ የሰው ልጆች መለኪያ እንጂ ገንዘብ ሲሆን ብዙ ጊዜ ቫሊዩ የሌለው ሰውም ሌባም ገንዘብ ሊያገኝ ይችላል። ስለዚህ እነሱን መለኪያ እንዲሆኑ አንፈልግም። ስለዚህ አንደኝነታችንን እንደ ድሮ ወደኋላ ተመልሰን የምንኖረው ይሆናል ማለት ነው።
ጥቂት የማይባሉ ወጣቶች በመሰል አነቃቂና የግል ስብዕና ስልጠናዎች ላይ ከሚያቀርቧቸው ትችቶች መካከል አንዱ ስልጠናዎቹ የዓለም እውነታን አሳይቶ መፍትሄዎችን ከመጠቆም ይልቅ ሀሳባዊነትን፣ ሁሉም ነገር በጎ በማለም ብቻ ይፈታል የሚል እምነት ላይ ማተኮራቸው ነው ይላሉ። በተጨማሪም አንዳንዶቹ ደግሞ ለግል ስብዕና ግንባታ ብለን የተቀላቀልናቸው መርሃ ግብሮች የማስታወቂያ ዘመቻ ወይም ማርኬቲንግ ካምፔን እየሆኑብን ተቸግረናልም ይላሉ። የእናንተ ቡድን እንቅስቃሴ ከመሰል ቅሬታዎች የጸዳ እንዲሆን ምን ያክል ትጠነቀቃላችሁ?
እንግዲህ እኛም በቀን ቡድን ስንጀምር ትልቁ ያስቀመጥነው ነገር ምንድን ነው? እንደው አየር ላይ ብቻ የሚቀር ወደ መሬት የማይወርድ ስልጠና አንሰጥም ብለን የተነሳ ነው። እና ለዚህም ነው መጀመሪያ ስልጠናዎቹ እኛ ህይወት ላይ ውጤት እንዲያመጡ ማድረግ፣ ከዛ በኋላ የራሳችንን ቴስቲሞኒ የራሳችን ምስክርነት እየሰጠን ይሄን ሰለጠንኩ፣ እንዲህ ተገበርኩ፣ እንዲህ አይነት ውጤት አመጣሁ። ካላመጣንበት አናሰለጥንም። ስለዚህ መሬት የወረደ ነው የምናሰለጥነው። ከዚያ ደግሞ ኢንስፓይሬሽናል ሞቲቬሽናል ሳይሆን ፕራክቲካሊ ምን ላድርግ፣ የት ላድርግ፣ እንዴት ላድርግ የሚለውን በዝርዝር የሚያሳዩ ተጨባጭ የሆኑ ተግባራትን ነው የምናስተምረው። ያ ደግሞ ጥሩ ውጤት እያመጣልን ነው ማለት ነው። ስለዚህ ይሄ ዝም ብሎ እንደው የማርኬቲንግ ጋጋታ የሚባል ነገር በጭራሽ በእኛ ስልጠናዎች ላይ የለም። ስፖንሰር ያደረገን ምናምን የምንለውም የለም። በነፃ ነው የምንሰጠው። እንግዲህ በቅን ቡድን ከምንሰራቸው ስራዎች ጎን ለጎን በወር ለሶስት ቀን ነፃ ለሀገሬ ያገለግላለሁ የሚል ፕሮጀክት አለን። ስለዚህ በተለያዩ ቦታዎች ላይ አቅም የሌላቸው፣ ገንዘብ የሌላቸው፣ በጀት የሌላቸው ድርጅቶች፣ የመንግስት፣ የግል፣ ተማሪዎች ወዘተርፈን ኢትዮጵያ ውስጥ የተለያየ ቦታ እየሄድን እያገለገልን እንገኛለን ማለት ነው። ስለዚህ በተለያየ ከተማ በራሳችን ወጪ በሚሄድ ስልጠናዎችን ሰጥተን ገቢ የሌላቸው ገቢ ሲያገኙ፣ የተጣሉ ሲታረቁ፣ ተስፋ የቆረጡ ተስፋቸው ሲቀጥል በደንብ አይተናል እና ብዙ ግብረ መልሶችም ከሰዎቹ ከሰለጠኑት እንዲሁም ካሰለጠናቸው የሚመለከታቸው አካላትም በደብዳቤ አግኝተናል ማለት ነው። ይህ እንግዲህ ትልቁ የያዝነው ተጨባጭ የሆነ የለውጥ መንገድ ነው ማለት ነው።
በቀጣይ ጊዜያት ልትሰሯቸው ስላቀዳችኋቸው ጉዳዮች እስቲ ደግሞ ነጻነት አጋራን። ምንድን ነው ህልማችሁ?
እንግዲህ በቀጣይ ጊዜ ልንሰራ ያቀድናቸው አንደኛ እስከ 2024 ዓ ም ድረስ ከ1 ሚሊዮን በላይ ኢትዮጵያውያንን በተጨባጭ ዳታ ይዘን ማሰልጠን ነው። አሰልጥነን ከዚያ ውስጥ 100,000 የሚሆኑትን 10%ዎቹን የቢዝነስ ሊደሮች እንዲሆኑ በማድረግ በአማካይ ለ100 ሰዎች እያንዳንዳቸው የስራ እድል እንዲፈጥሩ ማድረግ ነው። ያም ከ10 ሚሊዮን በላይ የስራ እድል እንፈጥራለን በቅን ቡድን ብቻ። ይህም ማለት ኢትዮጵያ አንድ ጊዜ በቅርብ በሰማሁት ዳታ 3 ሚሊዮን አካባቢ የመንግስት ስራዎች ናቸው ያሏት እና ስለዚህ ምን ይሆናል አሁን ሀገሪቷ ከምታቀርበው የመንግስት የስራ እድል ከሶስት እጥፍ በላይ አፈራን ማለት ነው። ይሄ ደግሞ ትልቅ ውጤት የሚያመጣ ነው። ሌላው ለሀገራችን ኢትዮጵያ ምሳሌ የሆነ የራሱ ሶሳይቲ መገንባት ነው። የራሱ አዲስ ከተማ እና ማህበረሰብ መገንባት ነው። ያ የምንገነባው ማህበረሰብ ዲዛይን ሙሉ ለሙሉ ጨርሰን ወደ ተግባር እየገባንበት ነው። በተለያዩ ክልሎችን በዚህ ወር ቦርዳችን ማመልከቻውን ያስገባና ኮንቪኒየንት በሆነው እና ጥሩ ኦፈር በሚያደርግን ክልል ላይ ምሳሌ የሆነ ከተማ እንገነባለን። ያንን ገንብተን ኢትዮጵያውያን በእውነተኛ ኢትዮጵያዊነት ከፍታ የሚኖርበትን ቦታ ማህበረሰብ እናሳያለን ማለት ነው።
ሀብታሙንና እንግዳውን እናመሰግናለን። ከጉግል ካምፓኒ ከሳምንታት በፊት በድንገት የተሰናበተችው የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ ባለሙያ ትምኒት ገብሩ የቀድሞ የስራ ባልደረቦች ትምኒት እድገት ተሰጥቷት ወደ ስራዋ እንድትመለስ በደብዳቤ ጠይቀዋል። ትምኒት ግን ከጉግል ጋር ያለኝ ግንኙነት ሙሉ ለሙሉ አብቅቷል ስትል ለአሜሪካ ድምጽ ገልጻለች። ጉግል ትምኒት ከስራ የተሰናበተችበት መንገድ ለፈጠረው ጥርጣሬ ይቅርታ ቢጠይቅም ትምኒት ይቅርታው ለኔ አልቀረበም ስትል ነው ያልተቀበለችው። ስመኝሽ የቆየ ከትምኒት ገብሩ ጋር ቆይታ አድርጋ ቀጣዩን አጠናቅራልናለች።
የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ ተመራማሪዋ ትምኒት ገብሩ ትውልድና እድገቷ በአዲስ አበባ ነው። ናዝሬት የሴቶች ትምህርት ቤትም ተምራለች። የኤሌክትሪካል ምህንድስና ባለሙያ ከሆኑት ቤተሰቦቿ ጋር ወደ አሜሪካ ከመጣች በኋላ የአባቷንና የእህቶቿን ፈለግ በመከተል በስታንፎርድ ዩኒቨርሲቲ የመጀመሪያና ሁለተኛ ዲግሪዋን በኤሌክትሪካል ኢንጂነሪንግ ተመርቃ ከአፕል ጋር ሰርታለች። የዶክትሬት ዲግሪዋን ለመማር ተመልሳ ወደ ስታንፎርድ በገባችበት ወቅት ግን የሰው ሰራሽ ልህቀት ጉዳይ የበለጠ የሳባት መጣ። ምክንያቱ ደግሞ በሙያው የጥቁሮች ተሳትፎ እጅግ አናሳ መሆኑና የቴክኖሎጂ ውጤቶች ኢፍትሃዊ መሆን እንደነበር ትምኒት ተናገራለች።
አንደኛው በጣም ያሳሰበኝ ነገር ምንድነው? ይሄ ሁሉ የአርቲፊሻል ኢንተለጀንስ ኮንፈረንሶች ወይ ሌሎች ስብሰባዎች ምናምን ሲሄድ አንድ አፍሪካዊ ወይ አንድ ሌላ ጥቁር ራሱ አላይም ነበረው። ምንም ጥቁር የሌለበት ፊልድ ውስጥ ገብተሽ ከዛ በኋላ ደግሞ የተለያየ ለምን እንደሚጠቀሙበት ስታይ ለጥቁሮች በጣም ጥሩ ያልሆነ ነገር ላይ ሲጠቀሙ ስታያቸው ያሳስብሻል አይደለ? ስለዚህ ለዛም እኔ ለዛ ነው በቃ እንደዚህ አይነት የፍትሃዊነት የአርቲፊሻል ኢንተለጀንስ ፍትሃዊነት ሞያ ውስጥ መግባት የፈለኩት።
ትምኒት የቴክኖሎጂ ውጤቶች አካታችና ፍትሃዊ እንዳልሆኑ ማሳየት የጀመረችው ስታንፎርድ ያለች የሰዎችን የፊት ገጽታ በማየት ማንነታቸውን የሚያውቅ ወይም ፌሻል ሪኮግኒሽን የተባለው መተግበሪያ ላይ በሰራችው ጥናት ነው።
አሁን ለምሳሌ ግራጁዌት ከማድረጌ በፊት ከጓደኛዬ ጆይ ቡሉአሚኒ የምትባል ጋናዊት አሜሪካ ከሷ ጋር አሁን ለምሳሌ የፌስ ሬኮግኒሽን አይነት ፌስ ሬኮግኒሽን ቴክኖሎጂዎች ማለት የአንቺን ፎቶ ለማሽኑን ስትሰጪው አንቺ ማን እንደሆንሽ ይነግርሻል ማለት ነው። እነሱ እንደዚህ አይነት ቴክኖሎጂ አሁን ጥቁሮችና ሴቶች ላይ ስፔሻሊ ጥቁሮች ሴቶች ላይ በጣም እንደማይሰራ በጣም ችግር እንዳለበት አሳየን። ከጠናሁባቸው ነገሮች አንዱ እሱ ነው።
ትምኒት ጥቁሮችም ሆኑ ሴቶች በብዛት በማይገኙበት እንደ ማይክሮሶፍት የመሳሰሉ ግዙፍ የቴክኖሎጂ ኩባንያዎች ውስጥ ፍትሃዊነት፣ ግልጽነትና ስነ ምግባር ላይ ከሚሰሩ ቡድኖች ጋር ሰርታለች። ብዙ ጥናቶችንም አካሂዳለች። የዛሬ 2 አመት ጉግልን ከተቀላቀለች በኋላም የሰው ሰራሽ ልህቀት ስነ ምግባር ዘርፍ ባልደረባ ሆና የቴክኖሎጂ ውጤቶች አካታች ሊሆኑ በሚችሉባቸው መንገዶች ዙሪያ ጥናት ስታካሂድ ቆይታለች። አሁን ከስራ ለመሰናበቷ ምክንያት የሆነውና በቅርቡ ስራ ላይ በዋለ የቋንቋ ቴክኖሎጂ ዙሪያ ያካሄደችው ጥናት ታዲያ ጉግልን ለምን አስቆጣው ስንል ትምኒትን ጠይቀናታል።
መስለኝ ምክንያቱ የጽሁፉና የኢሜይሉ ብቻ ነገር አይመስለኝም። እኔ መስለኝ ለብዙ ጊዜ ጉግል ውስጥ ስለ ጥቁሮችና ስለ ሴቶች በጣም ብዙ ስለማወራ ይሄንን ምክንያት አድርገው የሚያስወጡኝ ነው የሚመስለኝ እኔ። ምክንያቱም አሁን ለምሳሌ ጽሁፉን ስታዩ ጽሁፉ ስለ ላንጉጅ ቴክኖሎጂ ብዙ ሰዎች እየሰሩበት ያሉት አይነት የላንጉጅ ቴክኖሎጂ ሞዴል ስለሱ ነበረ። ማንን ነው የሚጎዳ? ማንን ነው የሚጠቅመው? ምን አይነት ጥቅሞች አሉ? ምን አይነት ችግሮች ሊመጡ ይችላሉ ብለን እየጠየቅን የጻፍንበት ጽሁፍ ነው። እነዚህ ሁሉ ላንጉጅ ቴክኖሎጂ አብዛኞቹ በእንግሊዝኛ ነው የሚሰሩት እና እንግሊዝኛ ለሚያወራው ሰው ነው የሚጠቅሙት። ዓለም ውስጥ ያለው ሰው እንዳለ እንግሊዝኛ የሚያወራ ሰው አይደለም። ታዲያ እንግሊዝኛ የሚያወሩ ሰዎች እሳ እየተጠቀሙበት ነው? እንደዚህ አይነት ላንጉጅ ቴክኖሎጂ ቋንቋ መፍጠር ስለሚችል፣ የተጽሁፍ መፍጠር ስለሚችል ሚስኢንፎርሜሽን ሊኖር ይችላል፣ ኤክስትሪሚዝም ሊኖር ይችላል። ይሄ ደግሞ ሌላ ችግር ነው። ስለዚህ የጻፍነው ምንድነው ጽሁፎች ይሄኛ ይሄን ላንጉጅ ቴክኖሎጂ ከሱ ጋር ተያይዘው የሚመጡት ችግሮች ምን ሊሆኑ ይችላሉ እና እንዴት አድርገን አድረስ ማድረግ እንችላለን፣ እንደዛ ነበር የጻፍነው።
ጉግል ትምኒት ያካሄደችው ጥናት በሙያው ውስጥ ባሉ ሰዎች ተገምግሞ አስፈላጊውን መስፈርት ባለማሟላቱ ጥናቱ ይቀርብበት በነበረው ኮንፈረንስ ላይ እንዳታካትት ወይም ከጥናቱ ውስጥ ስሟን እንድታወጣ ጠይቋታል። ይህን ለማድረግ ፈቃደኛ ባለመሆኗ ራሷ ባቀረበችው የመልቀቂያ ጥያቄ መሰረት እንዳሰናበታትም ገልጿል። ትምኒት ግን እኔ መልቀቂያ አላቀረብኩም፣ በጉግል የተነገሩት ምክንያቶችም እውነት አይደሉም ትላለች።
አንደኛ ነገር አላባረርናትም፣ ራሷ ነች የወጣችው አሉ። እሱ ኦፍኮርስ ትክክል አይደለም። ሁለተኛ ነገር ያሉት ደግሞ ምን አሉ? አሁን ለምሳሌ የሳይንቲፊክ ኮንፈረንስ ውስጥ ፒር ሪቪው የሚባል ነገር አለ። ፒር ሪቪው ማለት ምንድን ነው? የአንቺን ጽሁፍ ሌሎች እንደ አንቺ አይነት ኤክስፐርት የሆኑ ሰዎች አይተው ፊድባክ ይሰጡሻል። ማን እንደዛ አይነት ፊድባክ እንደሰጠሽ አታውቂም፣ ስማቸውን አታውቂም ማለት ነው። የጄፍ ዲን የጻፈው ኢሜይል ብዙ ሰዎች ምን መሰላቸው? እኔ የሳይንቲፊክ ኮንፈረንስ ውስጥ እንደዚህ አይነት ኤክስፐርቶች ያዩት የሰጡኝን ፊድባክ ስማቸው ማወቅ የሌለብኝ ሰዎች ማን ናቸው ብዬ የጠየቁኝ መሰላቸው። ሳይንቲስት እንደዛ ማድረግ የለበትም። እውነት ያልሆነ ነገር ሰዎችን መስማት ስለጀመሩ በጣም ብዙ ተጽዕኖ መጥቶብኛል። አሁን ለምሳሌ ፌክ አካውንት የእውነት ያልሆኑ ሰዎች አካውንት ትዊተር ላይ ምናምን እኔ ማታክ ማድረግ ጀምረዋል። የተለያየ ነገር መጥቷል። እንደዛ
ጉግልን ጨምሮ በርካታ የቴክኖሎጂ ካምፓኒዎች ብዝሃነትና አካታችነት በድርጅታቸው ፖሊሲ ውስጥ በግልጽ ተቀምጧል። ለጾታና ለዘር እኩልነት እንደሚሰሩም በተለያየ አጋጣሚዎች ይናገራሉ። ይሄ ፖሊሲ ከወሬ ይዘል አይደለም ምትልትምስ ግን በተራኒው በቴክኖሎጂ ኩባንያዎች ውስጥ ዘረኝነት በሰፊው እንደሚታይ አጥብቃ ትናገራለች።
ወሬ ብቻ ነው እና ወሬው ደግሞ በጣም ስለበዛ የባሴ ይጎዳናል። ምክንያቱም ምንድነው ሰዎች ወሬውን ስለሚሰሙ ጥቆቹ እዚህ መጥተው ወይ እንደዚህ አድርገው የተለየ ነገር ይሰጣቸዋል ጸጥ ብለው ሳይሰሩ እንደዚህ ይሆናሉ እንደዛ ይሆናሉ ብለው ያወራሉ ማለት ነው። ምክንያቱም እንደዚህ አይነት የዳይቨርሲቲ ኢንክሉዥን በጣም ብዙ ወሬ ስላለ ምን አይነት ችግር እንደሚያጋጥመን አያውቁም ሰዎች። ብዙ ጊዜ ስለ እንደዚህ ነገር እናወራለን፣ ስንት ውይይት አለ፣ ስንት ዶክመንት እንጽፋለን፣ ስንት ስብሰባ እናደርጋለን፣ ግን ከዛ በኋላ ምንም አይነት የተደረገ ነገር አላየሁም። በደንብ የሆነ ነገር እንዲደረግ ከፈለግን ምንድነው ከውይይት የበለጠ ከዶክመንት መጻፍ የበለጠ ነገር ማድረግ አለብን ብዬ ነበር የጻፍኩት።
ትምኒት ከጉግል መባረሯ በብዙሃን መገናኛና በቴክኖሎጂ ዘርፍ ውስጥ ባሉ በርካታ ሰዎች ዘንድ መነጋገሪያ መሆኑን ተከትሎ የካምፓኒው ዋና ስራ አስኪያጅ ሳንደር ፒቻይ በሰራተኞች ዘንድ ለፈጠረው የእምነት ማጣት ይቅርታ ጠይቀዋል። ትምኒት ግን ይቅርታው ለሷ እንዳልተላለፈ በመግለጽ በምትኩ እኔን ነገረኛ ጥቁር ሴት አስመስለውኛል ትላለች።
ይቅርታ ለኔም የቀረበ ምንም ይቅርታ አይደለም። ግን የእውነት ይቅርታ አላደረገም። ምንድን ያለው ይቅርታ ያለው ይሄኛው ኢንሲደንት ጉግል ውስጥ ያሉትን ጥቁሮች ጉግል ለኛ የሚሆን ቦታ አይደለም እያሉ እያሰቡና ነው እና ለሱ ይቅርታ እላለሁ አለ። ትምኒትን ላደረግናት ነገር ይቅርታ እላለሁ አላለም። ትምኒትን ስላባረርናት ይቅርታ እላለሁ አላለም። ትምኒት ደስ ሳይላት ወጥታለች እና እሱ ጥሩ አይደለም እንደዛ ነው ያለው። እኔ ደስ ሳይልኝ ራሴ አይደለም የወጣሁት እነሱ ናቸው አባረሩኝ። ምን አይነት ስቴሪዮታይፕ አለ? ደ አንግሪ ብላክ ወመን ማለት ነገረኛ ጥቁር ሴት ዲኤስክሌሽን ሰላማዊ ማምጣት ምናምን እንደዛ ብሎ ሲናገር እኔ ነገረኛ እንደሆንኩኝ አድርጎ ነው ያሳየኝ።
ትምኒት የቴክኖሎጂ ዘርፉ ኢፍትሃዊ መሆን ጥቁሮችንም ሆነ ሴቶችን ወደ ዘርፉ እንዳይመጡ ሊያግዳቸው አይገባም ትላለች። እንደውም በሙያው ጠንክረው በመስራት ማሸነፍ እንደሚችሉ ሊያሳዩ ይገባል ስትልም ትመክራለች።
እኔ ምለው ምን መሰለሽ፣ እንደዚህ አይነት ሙያ ውስጥ ለመግባት የሚፈልጉ ሰዎች አሜሪካ ውስጥ ያለውና ሌላ አገር ውስጥ ያለውን ነገር ኮፒ ለማድረግ አትሞክሩ። በራሳችሁን ምን እንደሚጠቅማችሁ አስባችሁ ምን አይነት ቴክኖሎጂ መስራት አለብን ብለን ማሰብ አለብን።
ትምኒት ከዚህ በኋላ ከጉግል ጋር ምንም አይነት ግንኙነት እንደማይኖራትና በአሁኑ ሰዓት ከእርሷ ጋር በተመሳሳይ ሙያ ውስጥ ከምትገኘው ረዴት አበበ ጋር በመሆን ባቋቋመችው ብላክ ኢን ኤአይ የተሰኘ ለትርፍ ያልተቋቋመ ድርጅት ላይ አተኩራ እየሰራች እንደሆነ አስረድታናለች። ቀጣይ የሙያ ጉዞዋንም ገና እያሰበችበት እንደሆነና እስካሁንም ምንም አይነት የቅጥር ጥያቄ እንዳልተቀበለችም ገልጻለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ለሰው ልጆች ፍቅር፣
ለሰው ልጆች ፍቅር፣
ለሰው ልጆች ሰላም፣
ለሰው ልጆች ሰላም፣
ለሰው ልጆች ፍቅር፣
ለሰው ልጆች ፍቅር፣
ለሰው ልጆች ሰላም፣
ለሰው ልጆች ሰላም፣
ለሰው ልጆች ሰላም፣ ዙሪያ ሁሉ
ሰላም ይሁን፣
ምድሩ ሁሉ
Touching.
ከጋቢና ቬጋ ናችሁ ያላችሁት አብራችሁን ስለሆናችሁ እናመሰግናለን። አሁን ወደ ቀጣዩ ዘገባ እንለፍ። ከአመታት በፊት በስድስት የአክሮባት ሰርከስ ባለሙያዎች የተጀመረው ፍካት ሰርከስ በአካባቢያቸው ያሉ ታዳጊ ወጣቶችን ጊዜያቸውን በአግባቡ የሚጠቀሙበት፣ ወዳጅ የሚያፈሩበት፣ እንዲሁም በራስ መተማመናቸውን የሚያዳብሩበት የጥበብና የስፖርት ቅንጅት የሆነውን የሰርከስ ቦታ ክፍት በማድረግ የተጀመረ መሆኑን ከቡድኑ መስራቾች መካከል አንዱ የሆነው የፈጠራ ዳይሬክተር ደረጀ ዳኜ ያስረዳል።
በመጀመሪያ ያው ስንጀምር የማህበረሰብ ስልጠና ላይ ነበር የምንሰራው። ፒያሳ አካባቢ ነው የምንገኘው። ከዛ በኋላ አሁን አድገው ልጆቹ ፕሮፌሽናል አርቲስቶች ሆነዋል። እነዛ ፕሮፌሽናል አርቲስት የሆኑት ደግሞ ያው የተለያየ ዓለም ላይ ኢትዮጵያ ውስጥም አፍሪካ ውስጥም ዓለም ላይ አውሮፕ እየተዘዋወሩ የራሳቸውንም ልምድ አካፍለዋል። ከሌሎችም አርቲስቶች ደግሞ ልምድ እየወሰዱ መጥተዋል። በዛ መሰረት ደግሞ እነዚህ ሰለጠኑ የነበሩት ወጣቶች ለሚቀጥለው ሰፈር ለሚመጡ ህጻናት ደግሞ ስልጠና መስጠት ነበር የተጀመረው። ስለዚህ ስንጀምር ከማህበረሰብ ነበር የጀመርነው። እኛ ለማህበረሰቡ ለውጥ ለማምጣት በዛ አካባቢ ላይ ስለሆነ በክፍያም አልነበረም የምናሰራው። አሁንም በክፍያ አይደለም የምናሰራው። የተለያዩ ፕሮግራሞች አሉን። በአሁን ሰዓት የግል ትምህርት ቤቶች እንደ ትምህርት አለን። እንደ ትምህርት የምንሰጠው ክፍለ ጊዜ አለ። ከዛ በተጨማሪ ደግሞ በነፃ ደግሞ ከሰኞ እስከ አርብ ከትምህርት በኋላ ማህበረሰቡ ልጆች ደግሞ መጥተው የሚሰለጥኑበት ሁኔታ አለ። ዋናው ነገር ግን ያው እኛ ሁሉም የሰርከስ አርቲስት ይሆናሉ ብለን አንጠብቅም። ግን እዚህ ጋር ጓደኛ የሚያፈሩበት ቦታ ወይ መሄጃ አጥተው እንኳን ሰዎች ሰርከስ ሰሩ ለማየት ከፈለጉ መጥተው ቁጭ ብለው ማየት የሚችሉበት አጋጣሚ አለ። አርቲስት መሆን የሚፈልጉ ልጆች ደግሞ ሲመጡ ወደሚቀጥለው ክላስ ይገባሉ ማለት ነው።
ፍካት ሰርከስ ባለፉት 16 ዓመታት እጅግ እየዳበረ ሄዶ የራሱ የስልጠና ማዕከል እንዲሁም ከ50 በላይ የሰርከስ አርቲስቶችና ቤተሰቦችን አቅፎ የያዘ ሲሆን ተጨማሪ መርሃ ግብሮችንም እንዳካተተ ደረጀ ይገልጻል። ከነዚህ መርሃ ግብሮች መካከል በዋናነት በሳምንት ለስድስት ቀናት በቀን ለሁለት ሰዓት ያህል በጥቁር አንበሳ ሆስፒታል የህፃናት ክፍል ውስጥ በመገኘት በስዕል በፐፔትሪት እንዲሁም ዶክተር ክላውን ሲሉ በሰየሙት የሰርከስ ገጸ ባህሪ በኩል ህፃናቱንና ወላጆቻቸውን ለማዝናናት ያለመ መርሃ ግብር ነው።
የኛ በጣም ደስ የሚለና ምን ኮራበት ፕሮጀክታችን ደግሞ ላለፉት 12 ዓመታት በጥቁር አንበሳ ሆስፒታል የፈገግታ ሕክምና የሚባል ፕሮግራም አለን። እዛ ላይ በሳምንት 6 ቀን ነው የምንሄደው። ከሰኞ እስከ ቅዳሜ የተለያየ ፕሮግራም ነው ያለው። አኒሜሽን አለ፣ ትምህርት አለ። ደግሞ ልጆቹ ያው በአንዳንድ ህጻናቶች አሉ እዛ ረጅም ጊዜ ይቆያሉ። አመት ሁለት አመት የሚቆዩበት ሁኔታ አለና በዛ ሁኔታ ከትምህርት የራቁ እንዳይመስላቸው እየተዝናኑ እንዲማሩት ትምህርትም አለ። በእኛ በኩል ያው የሚሰጥ የስዕል አለ። ከዛ ደግሞ የዶክተር ክላውን የሚባል አለ፣ የፈገግታ ህክምና። ልክ እንደ ዶክተሮች በየክላሱ እየገቡ ትሪት የሚያደርጉ ዶክተሮች ደግሞ አሉን ማለት ነው። የራሳችን ፍትሐት ሰርከስ አርቲስቶች ናቸው እዛ የሚሄዱት። ዶክተሮች የታመመ ፓርት ያክማሉ፣ እኛ ደግሞ ያልታመመ አካል አላቸው ብለን እናምናለን። እዛ ላይ ነው የምንሰራው። በጣም ከለር አለው ልብሳችን፣ የተለያየ ቀለም ስለሆነ ይስባቸዋል። እያጫወትን ምናምን ነው እንትን የምንለው። ስለዚህ አንዳንዴ እንኳን ዶክተሮች መርፌ መውጋት ሲፈልጉ እኛን ይጠሩናል። ትሪት እያደረግናቸው እኛ ኢንተርቴን እያደረግናቸው ትሪትመንቱን ይወስዳሉ። መጀመሪያ ሀሳባችን የነበረው ህጻናቶቹ ላይ ነበረ ለመስራት ያሰብነው ይህንን ስራ ስነ ልቦናቸው ላይ። ከዛ ግን ውስጥ ከገባን በኋላ እንደውም ከልጆቹ በላይ ቤተሰብ ነው በጣም የሚጨነቅ። ረጅም ሰዓት ቁጭ ብለው ነው የሚያሳልፉት እዛ፣ ያው የልጆቻቸውን ህመም ያያሉ። ስለዚህ አይምሯቸውም ትንሽ እንትን አይል። እዛ ጋር በምንሰራበት ሁኔታ የቤተሰቦቹን ሁኔታ ስላየን አንዳንዴ ምን ይሆናል መሰለሽ፣ ልጆቹ እኛ ስንመጣ ሁሉም ደስ ብሏቸው ነው የሚቀበሉ። ስለዚህ ቤተሰቦችም እረፍት የሚያገኙበት ሰዓት ይሆናል የዛን ሰዓት።
ፍካት የሰርከስ ቡድን የተለያዩ ዓለም አቀፍ ውድድሮችንና ትርኢቶችን የሚታደም ሲሆን አፍሪካ ላይ የሰርከስ ፌስቲቫሎችና ትዕይንቶች አለመኖራቸውን በመገንዘብ በአውሮፓውያኑ 2015ና እንዲሁም 2018 ዓ.ም የመጀመሪያውና ሁለተኛውን የአፍሪካ የሰርከስ ፌስቲቫል ማዘጋጀታቸውንም ደረጀ ይገልጻል።
ከዚህ በተጨማሪ ፍካት ሰርከስ እኛ የአፍሪካን ሰርከስ አርት ፌስቲቫል የመጀመሪያውና የሁለተኛው በአፍሪካ ውስጥ የሰርከስ ፌስቲቫል አዘጋጆች ነን። ምክንያቱም ያው እኔም በራሴ ብዙ ሀገር ይሄድ ነበረ። አውሮፓም የተለያዩ ሀገሮች ሲሄድ አፍሪካን አርቲስቶችን አገኛቸው ነበር እና ከአውሮፓም ሌላም ብዙ ሀገሮች ያሉ ፌስቲቫሎች አሉ፣ ሰርከስ ፌስቲቫል እና ከዛ በመነሳት አፍሪካ ላይ ስንመጣ ምንም ፌስቲቫል አልነበር። ከዛ ለምን ይሄን ፌስቲቫል አናዘጋጅም በሚል ተነስተን 2015 በዩኔስኮ በኩል አንድ ፕሮጀክት ጽፈን ነበረ እና እሱ አሸናፊ ሆኖ የመጀመሪያውን የአፍሪካን ሰርከስ ፌስቲቫል አዘጋጀን 2015 ላይ እና ያው አፍሪካን ሰርከስ ፌስቲቫል ሲባል ያው ሁሉንም ከአፍሪካ በአራቱም አቅጣጫ እና ሴንትራል አፍሪካንም አካቶ አርቲስቶች ተጋብዘው ወደዚህ ወደ ኢትዮጵያ፣ ኢትዮጵያም ከአራቱም አቅጣጫ ሰርከስ ቡድኖች ተጋብዘው ተካሂዶ ነበረ። ሁለተኛውም በ2018 ነበረ የተካሄደው። እሱም ከአውሮፓ ህብረት በመተባበር ነው ያደረግነው። እኛ ከጠበቅነው በላይ ነበረ ያ ዝግጅት። ምክንያቱም ፌስቲቫሉ ጊዜ እንኳን የተገኘው ሰው ወደ 12,000 ሰው አካባቢ ነው እና ሰርከስ ከዛ በኋላ እድገት ማሳየት ጀመረ፣ አፍሪካ ውስጥ መነቃቃት ተጀመረ። ስለዚህ አሁን የተለያዩ ቦታዎች ራሱ በዚህ በአፍሪካን ሰርከስ ፌስቲቫል የተነሳ አሁን ኮትዲቫር ፌስቲቫል አለ፣ ሞሮኮ ፌስቲቫል አለ። ከዛ በኋላ ነው ሰርከስ ፌስቲቫሎች ቡርኪና ፋሶ እየተጀመሩ ያሉ ፌስቲቫሎች አሉ።
ኮቪድ-19 በሰርከስ ስራ ላይ እጅግ ትልቅ ተጽዕኖ ማሳደሩን የሚናገረው ደረጃ፣ ነገር ግን ቡድኑ ተገቢውን ጥንቃቄ በማሟላት ስራ መጀመሩንም ነው ያስታወቀው። በተጨማሪም ሰርከስ ፕላኔቷን ያድናል በሚል መሪ ቃል ወጣቶችን በማነቃቃት ጉዟቸውን እንደሚቀጥሉ ገልጿል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን፣ የእሁድ ምሽት ጥንቅራችንን እዚህ ላይ ጨረስን። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። በጀመርነው ሙዚቃ እንሰናበታለን። ደህና ደሩ።
Patro, it was an anyan now, that he did in a short.